ልጅ የማየት እድል ሳታገኝ አራሷ የአራት ልጆች እናት በኮሮና ቫይረስ ምክንያት ሕይወቷ አለፈ። ወይዘሮ ወገን ደበላ በሜሪላንድ ታኮማ ፓርክ በተባለ ቦታ ነዋሪ ነበረች። ልጆቿን በትና ጥላኝ ሄደች ያሉ ባለቤቱ አቶ ማስፋው ደግሞ የትምህርት ቤት አውቶቡስ አሽከርካሪ ናቸው። ቤታችን ውስጥ እጅግ የመረረ ሐዘን ገብቷል ያሉት አቶ ይልማ የተወለደው አራስ በ17 ዓመቷ ልጃቸው እቅፍ ውስጥ እንደሚገኝም ገልጸዋል። አነጋግረናቸው ነበረ። ዘገባው እንደሚከተለው ይቀርባል። አቶ ይልማስ ሳውና ባለቤታቸው ወይዘሮ ወገኔ ደበላ የዛሬ 10 ዓመት ነው ሁለት ልጆቻቸውን ይዘው ኑሯቸውን ከኢትዮጵያ ወደ ዩናይትድ ስቴትስ ያደረጉት።
ታምሽና የ8 ዓመት ልጆችን ይዘን መጣ ነው። በአጠቃላይ 4 ሆነን ነው መጣ ነው። ከዛ በኋላ ልጅ 3ኛው ልጅ ተወለደ። አሁን እንግዲህ 4 ዓመት በኋላ ባለቤት እርጉዞ ነበር። አጋጣሚ ይህ ነገር ተፈጠረ ማለት ነው።
ምንድን ነበረ የምትሰሩት? የት ከተማስ ነበር የምትኖሩት?
ከበጣም ጊዜ ጀምሮ እዚህ ታኮማ ፓርክ አካባቢ ነው የምንኖረው። የምሰራው ስኩል ባስ ላይ ነው የሚሰራው። እሷ በተለያዩ ጊዜ ስራ ትሰራ ነበር በፊት እና የተለያዩ ቦታ ላይ ትሰራ ነበር። ያው ብዙውን ጊዜ ዋን ጊዜ ያሳለፈችው ልጆች በማሳደግ ነው። ግን ያው ልጆቹ ከፍ ሲሉ ትሰራ ነበር ስራ አይነችን የተወሰነ ጊዜ አሁን መሀል ላይ ከማርገዛ በፊትም ብዙ ሆና እያለች ትሰራ ነበረ።
ስንት አመታቸው ነው ልጆቹ? ጀመሪያው ጀምሮ ስ ወደታችን ገሩ
ትልቋ ሴት ልጃችን እሱ 17 አመቷ ነው። ዱ 11 አመቶ ነው። ያው ሶስተኛው ልጅ ያልኩሽ አሁን ሰኔ 5 ሲመጣ 4 አመት ይሞላዋል። አሁን እሷ ሆስፒታል ከገባች በኋላ የወለደችው 3 አመቱ ነው። ማለትም ማርች 25 ቀን ነው የተወለደው። በእርግጥ እሷ አላየችው አስቸጋሪ ስለነበረ ልጁን መወለድ አለበት ተብለው ልጁ ያው ሲሴሽን አድርጎ ያወጡት ማለት ነው ልጁ።
አቶ ይልማ ባለቤታቸው ወይዘሮ ወገን ደበላ በእርግዝናቸው ጊዜ ምንም ህመም እንዳልነበራቸው፣ በአግባቡ የእርግዝና ክትትል ያደርጉ እንደነበረ ይገልጻሉ።
የሳምንቱ ትሄዳለች ቼክአፕ አላት። እዚህ ሆሊ ክሮስ ሆስፒታል ነው ቼክአፕ የምትሄደው። የመጨረሻው ዱዴሳ የተባለው ሄድ ትሬኒ ነበረ። ማርች 19 ነው። 18 አካባቢ ታኪሞ አያት እና ፊቨር አለች ወይ አላት። አሁን አለችው ኤመርጀንሲ እንድትሄድ አደረጋት። ኤመርጀንሲ ሄደች። ከዛ በኋላ ገባች አዩዋት። እኔና ልጄ አብረናት ነበር እና እዛ እየጠበቅናት እያለ ዶክተሯን ስጠይቃት አንድ 5 ሰዓት ይፈጃል ለምርመራ አለችን። ኦኬ ጠበቅናት። ከጥቂት ጊዜ በኋላ ደወለችልኝ። እሽ እንዴት ሆንሽ ስላት አይ ግን ምርመራ ላይ አደረጉልኝም ሌሎቹም እየጠሩ ምርመራ ያደርጋሉ። እኔም ግን አይታኝ በቃ አንቺ ወደ ቤት ሄደሽ ራስሽን ተንከባከቢ ያለችኝና መለሰችኝ አለች። እኛም በጣም ደስ አለን። እንግዲህ እንዲህ ሁኔታውን አይታ ነው መካከኝ አይታ ነው አለች። ቤት ከመጣች በኋላ ቀስ በቀስ ህመሙ እየበረታ ሄደ። በሶስተኛው ቀን ኢመርጀንሲ ደወል ነው ማምጣት አትችሉም፣ አሁን እሷም በቀላሉ ልትጠቃ ትችላለች አሉ። በሁለተኛውም ቀን እንደገና በሶስተኛውም ቀን ደወልኩ። አሁንም በአንድ አይነት መልስ ነው የሚመልሱት። ከዛ በተፈለገ ነገር ይምጣል። እሷም በጣም እያመማት መጣ። ትንፋሻ ይቆራረጣል። በሳምንተው 25 ኢንተርናት ያርማ።
በመጨረሻም ወይዘሮ ወገን መተንፈስ እየተሳናቸው ሲመጣ ሜሪላንድ ለሚገኘው ሆሊ ክሮስ ሆስፒታል እንደወሰዷቸው ይናገራሉ። እዛ ሲደርሱም ተንፈስ የሚችሉት 50% ብቻ መሆኑን ይረዳሉ። ምንም እንኳን ልጁ ለመወለድ የአንድ ወር ጊዜ ቢቀረውም ህይወቱን ለማትረፍ መውጣት እንዳለበት ይነገራቸዋል።
ማርች 25 ማታ ላይ ለ10:20 ጉዳይ አካባቢ ደወሉልኝ። አሉ እዛው ላይ ያለው አልኳቸው። እዛ አይ እንደዚህ አይነት ነገር ስለተፈጠረ ልጁን መዋለድ አለብን ማውጣት አለብን አሉ። ኦኬ ሂዱ አልኳቸው። እዛ ቁጭ ብለን ሲሴሽን አድርገዋ ወጡት ልጁ። በዛ በኋላ ህፃኑ ደህና እንደሆነ እንግዲህ ያ ምርመራ እንደሚደረግለት እንትናሉ። ማታ ከ1 ሰዓት ከምናምን ይዛ ቆየን። በማግስቱ ጠዋት ወደ ቤታችን ተመለሰ።
ከሁለት ቀናት በኋላ ማርች 27 መጋቢት 18 ማለት ነው ከሆስፒታሉ ስልክ ተደወለላቸው እና ባለቤታቸው በኮሮና ቫይረስ የተያዙ መሆናቸው ተነገራቸው።
እኛም ደነገጥን። ምክንያቱም አገናት ነበር አብረን ነው ምንተኛው አብረን በቃ ሰራ ስለምትለኝ እያሸዋስ ል እያልኩ ነበር። ካለ ተገባል ተለየውም አንድ ሳምንት ሙሉ ያው ስራም ስለተዘጋ ልጆቹም ከትምህርት ቤት ስለነበሩ እንደሰ ብለን ነበር የምንኖረው እና
ከዛ ወዲህ እንዴት ህይወት ወደ ማለፍ እንዴት አደረሳት?
ከዛ በኋላ ኤፍሪል ላይ ከነ ተቆዳራ ሳፈካው ይደወልና ሱማነው ሶሳፈካው ይደወልና ባለቤቱ እንዲታመመች ነው ሲስተመቻለችው በቬንቲሌተር ብቻ መከተማልቻለችም ሌላ ላይስታፕ ያስፈልጋታልና ወደ ሌላ ሆስፒታል ልጅናት ምንድነው አለን። ኦፊያስ ጓቸው ስለዚህ ሄሊኮፕተር የለንም ክራሚና ሮብ ሄሊኮፕተር ማስነሳት አንችልም ወደ ዩኒቨርሲቲ ኦፍ ሜሪላንድ ልጅናት ብንሄድ ነው አሉን። ኦፊያስ ጓቸው ሜሪላንድ ልታውቀምቱ የምፈልገው ነገር አሉኝ። በማከሎ አሁን መተንፈስ ስለማትችል 30 ደቂቃ ይፈጅብናል በአምቡላንስ ለመውሰድ በዛንም ላይ ልታስብ ትችላለች አሉ። በጣም ደምሎ አልኩ በቃ ኢሞሽናል ሆኝ ነበር አጥሞትም እየጮኩ ታውቆልቻ ማለኝና ዛሬ ደግሞ ለረጅም 3 ሰዓት ሙሉ ተበቅ ከዚህ እስከ 3 ሰዓት ተኩል በኋላ ደወሉልኝና በሰላም ገብተናል እና ሰላም ጥሩ ሁኔታ ላይ ይቻሉ እንደዚህ ነበር ከሰናይ ቆንጆ እንደዚህ ማለት ነው።
እንደርሱ መሄድ አይችሉም ወደዛ በስልክ ነው መረጃ የሚሰሙት።
እና ስለካለ በሱ መሳጅ ስንላት ስንላቸው በሱ መሳጅ ዲዛይን ጊዜ ተማለች ያጥና ተርብ ባፋቲው ገውቱ ቡት ስላሉ ወደ ውስጥ ገባ ለምናገር ስለማትችል እኛ ምናገረው ተማለች ስለካለ ነበር ምልክት ተቃየን ነበር።
የወይዘሮ ወገኔ ሁኔታ ግን መሻሻል አላሳየም ይላሉ። በየጊዜው ከሐኪም የሚደርሳቸው መረጃም በየቀኑ ተለዋዋጭ ነበር ብለዋል።
አፋስ ማፋ በኩል የገባውን ከቦችን አውጥተን ጉሮሯን ሰርጀሪ አድርገን በጉሮሯ በኩል እናስገባና ላንጓን ሊሰራ ኤክሰርሳይዝ እንዲያደርግ እናደርገዋለን። ሀቶች ችግር አይፈጥሩም ወይ ስላቸው አይ ችግር አይፈጥሩም ችግር አይኖረውም ምናልባት አንዳንድ ነገሮች ሊከሰቱ ይችላሉ ግን እኛን ኮንትሮል እናደርገዋለን ካሌራም አለ ምንምስም አዳሉ ኦኬ አልኳቸው። በማግስቱ እንዳደረጓት ነገሩን እና ጥሩ ሁኔታ ላይ ነች አሁን ሪከቨር እያደረገች ነው ሳንዷም ጥሩ ነው ሁሉም ነገሯ ጥሩ ነው አለኝ። ኦኬ በጣም ደስ አለኝ። በማግስቱ መልሰ ደወሉልኝ በቃ ከዛ በኋላ በቃ በየቀኑ ልቧ ታማሚ ሆነ። በሁለተኛው ቀን እንደገና እንደም መርጋት ሁኔታ ተፈጠረ አሉን። ያልክ እንደገና በማግስቱ ደውለው አሁን ደግሞ ሁለቱም ኩላሊታቸው ሴል አድርጓል ይላሉ። በዚህ ጊዜ ጮክ እንዴት ሆኖ ነው እንደዚህ አይነት ነገር በአንድ ጊዜ ሊፈጠር የሚችለው? ትናንትና ደህና ነበረች፣ የልብ ችግር የለባት፣ የኩላሊት ችግር የለባት፣ ይሄ ነገር እንዴት ነው ሊሆን የሚችለው? ምንድን ነው ምክንያቱ? ልኳቸው ከበሽታው ጋር የተያያዘ ነው አሉን። ዛሬ አራት ቀን ነው እንደገና ማየት አለብኝ ሁኔታው ማየት አለብኝ አልኳቸው። አንድ ቀን ቆይተው ደወሉልኝ እና አሁን በሰው ማየት ይችላል አሉኝ። ሰዓት ከአፍንጫ ደም ይፈሳል፣ አሚራ ሰብትን ብላለች፣ ሰዓት እግሯል፣ አንድ ግንዝምሬ ነገር ስላቸው ዶክተሩ ቆሞ ያሳዩ ነበር። በጣም አቅርቦ ነው ያሳየኝ። ልጅን ማብራን ይኖራል ያለችው ትልቋ ልጅ እግሯ ያበጠው ደግሞ ወደዛ አይሄድም አይደርስም ወደ እግሮቿ ጋር በዚህ ነው እግሯ የጠቆረው ነው ያበጠው አለኝ። አዘንኩ በጣም አዘንኩ። ውስጥ በጣም ተጎዳ። በቃ ከእንግዲህ በኋላ ማየት አስፈልግም አልኩ። በቃ ስራ ብሱ ደወሉልኝ። አሁንም እየባሰባት ነው አሉ። እንግዲህ ከእግዚአብሔር ጋር ወደ እግዚአብሔር መጮህ ነበር። ይጸለያል፣ ጸሎት ይጸለያሉ፣ በቸርች ደረጃ ይጸለያል፣ ይለከሳል፣ ይጮሃል። ቀንም እንቅልፍ የለኝም፣ ማታ እንቅልፍ የለኝም። ልጆች እንዲሁ እንዳለቀስም እንደወስ
አቶ ይልማ ልጆቻቸው በተለይ ትልቋ የእናታቸውን ሐዘን መቀበል እንደከበዳቸው ይናገራሉ።
ትልቋ በጣም ተጎዳችብኝ። እኔ አንደኛ ሳልጅ እኔ ሁሉ ሲወለዱ እኔ
አንጓለም ከአቶ ይማ ጋር ያገናኘችንና በአንድ ስልክ መስመር ያነጋገረችን የወይዘሮ ወገኔ የቅርብ ጓደኛ ስትሆን ቤተሰቡን ለመርዳት በኢንተርኔት አማካኝነት የገንዘብ ማሰባሰቢያ ጎፈንድሚ ከፍታ እንቅስቃሴ እያደረገች ትገኛለች። ስለ ጓደኛዋ ሀዘኗን በመግለጽም ሰዎች እንዲጠነቀቁ መክራለች።
እጅግ በጣም ተወች ለማለት ከኤለምዚን ስላለፈችብን አይደለም። ይሄ እጅግ በጣም ተወች ሰው ከጠገባ ሁሉ ሰው ምቻስ ተጉረሰዎች ትለትና በጣም ዝመወጣ ተጠየቱ ሲቆጥኝ ነበር።
ሀዘናቸውን ቻል አድርገው በኔ ቤት የደረሰው ሀዘን በእናንተ ቤት እንዳይደገም ተጠንቀቁ ብለዋል።
ያንዳንድ ሰው ጥንቃቄ ያድርግ ነውን ወደ ቤታችን እንዲገባ አንፈቅድም። ምክንያቱም ህፃኑ አለ፣ ሌሎችም ትናንሾች ናቸው። ግናችን ቢሆ ቤታችንን ዘግተን ከልጆች ጋር ነው ሀዘናችንን እየተወጠረ ያለ ነው። በእርግጥ ጎረቤቶች መጥተዋል። አታ በጣም አብሮኝ አልቅሰዋል፣ አብሮኝ ተጎድተዋል። ሁሉም የሚችለውን አድርገዋል። እግዚአብሔር ግን የወደደውን አድርጓል እና ወገኖች ራሳቸውን ጠብቁ፣ እባካቸው ጠብቁ። ሌላ የደረሰው ነገር እንዳይደርስባቸው ራሳችሁን ጥንቃቄ አድርገው ለቤተሰቦቻችሁን ጥንቃቄ አድርጉ ነው።
ዶክተር ፍስሐይ ተዋሪክ በዚህ በዩናይትድ ስቴትስ ዲሲ፣ ሜሪላንድ እና ቨርጂኒያ አካባቢ የሚሰሩ የተላላፊ በሽታ ሕክምና ስፔሻሊስት ናቸው። ኮሮና ቫይረስ በወይዘሮ ወገን ላይ የታየውን ያህል የሰውነት አካልን ይጎዳል ወይ የሚል ጥያቄ አንስተንላቸዋል።
በመጀመሪያ ለቤተሰቦቿ መጽናናት መጠሪያ ይሰጣቸው ዘንድ እመኛለሁ። በጣም ያሳዝናል። በተለይ ደግሞ ኢትዮጵያውያን በእንደዚህ ጉዳይ ፌክቶች ሲሆኑ ያው ወገን እንደመሆናቸው በጣም ያሳዝናል። ወደ ኮቪድ ወይም ኮሮና ቫይረስ ስንመጣ ሜንሊ በደንብ አፌክት የሚያደርገው መጀመሪያ ሳንባን ነው። ግጽ ያው በትንፋይ ስለሚተላለፍ መጀመሪያ ሳንባን ነው የሚጎዳው። እንግዲህ ብዙ እንደተባለው እስካሁን ድረስ ማጆሪቲ በሽተኞች ምልክት አይኖራቸውም። በጣም የሚታመሙት እንግዲህ ከ15-20% የሚሆኑት ናቸው። በጣም ሴቶች ምንድን ነው የሚያመጣው? ኒሞኒያ ወይም ደግሞ ሳንባኖች ነው የሚያመጣው። ከዛ በኋላ እሱ ደግሞ ትንሽ ኮምፕሊኬትድ ሲሆን ኤአርዲኤስ የሚባል አለ። ሳንባን በጣም በሚጎዳበት ጊዜ ያተነፋፈስ ችግራችንና ኦክሲጅን ኤክስቼንጁን ማፌክት ስለሚያደርገው እና ያው ሳምባን በደንብ ሜሌ ሊያፌክት የሚያደርገው ሳምባን ነው። ግን ከሳምባም ውጭ ደግሞ አልፎ ብዙ እስካሁን እንግዲህ ባየካየናቸው ሪፖርቶች ልብንም ማፌክት ያደርጋል። ይህ አንዩዥዋል አይደለም፣ አይተነዋል። እንደዚሁም ኩላሊትንም እንደዚሁ ጉዳት ያደርሳል። ኩላሊትንም በትክክል እንዳይሰራ የማድረግ ኢፌክት አለው። ዳይሬክትሊ ሆነ ኢንዳይሬክትሊ ማለት ነው። የደም ዝውውርንም እንደዚሁ አፌክት ያደርጋል። የሚሆንበት ምክንያት ዲአይቲ የሚባል ነገር አለ፣ ወይም ደግሞ ዲሲሚኔትድ ኢንትራቫስኩላር ኮአጉሌሽን የሚባል አለ። ደማችን በትክክል ክፍል እንዳይዘዋወር ወይም ደግሞ እንዲጓጉል ያደርገው እና ተለያየ ሰውነታችን ክፍል ውስጥ ኢፌክት እንዲኖሩ ያደርጋል። ስለዚህ ደግሞ ትክክል አይዘዋወርም። ስለዚህ የተለያየ ሰውነት ክፍል እሱ አፌክት ሊያደርግ ይችላል፣ ከጭንቅላት ከእግር ድረስ። እንግዲህ ቤሲካሊ ስለ ሷት የዙን ትክክል ባላውቅም ድሮዋ ማበጡ እንግዲህ ከተለያየ ምክንያት ሊሆን ይችላል። ደንብ ትክክል መዘዋወር ስላልቻለም ሊሆን ይችላል። ወይም ደግሞ አንዳንዴ ልብን አፌክት በሚያደርግበት ጊዜ ልብ በደንብ መስፋት ካልቻለ እሱም የእግር እብጠት ያመጣል። ማንም ሌላ ልብ በሽታ ያለባቸውን ሰዎች ብዙ ጊዜ እግራቸው የማበጥ ምልክት ያሳየዋል እና ከዛ ጋር የተያያዘ ሊሆን ይችላል። ስለዚህ የተለያየ የሰውነት ክፍሎችን አፌክት ያደርጋል። እንግዲህ በደንብ ገና ሳይንሱ ኢቮልቭ እያደረገን ያለው ገና እንግዲህ አራት ወር የሆነው ነው ኮቪድ ከመጣ ገና ብዙ ኬዞችን እያጠናን በጊዜ ሁሉ እንግዲህ እናቅ እንችላለን ምን አፌክት እንደሚያደርግ። ስፔሲፊካሊ ግን የተለያየ የሰውነት አካልን አፌክት እንደሚያደርግ እየተገነዘብን ያለ ነው። አንዳንድ ሪፖርቶችም ጭንቅላት ዘርፍ ራሱ አፌክት የሚያደርግበት ለምሳሌ ስትሮክ ወይም ደግሞ ሌላ አይነት ምልክት የሚያመጣበት ሁኔታዎች የታዩበት ጊዜ አለ እና እንግዲህ ኢቮልቭ እንደሚያደርግ ነው እንግዲህ ታይም እናውቃለን ማለት ነው ከጊዜ በኋላ።
የወይዘሮ ወገኔ የቀብር ስነስርዓት ላይ ለመገኘትም ከተፈቀደው 10 ሰዎች ጋር በመሆን ነገ አርብ የቀብር ስነ ስርዓቷ እንደሚከናወን አቶ ይልማ ነግረውናል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨርስፕሪንግ ሜሪላንድ።